Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም፣ እንደምናመሻችሁ። የጋቢና ጉዞ የውይይት ፕሮግራማችን በቴክኖሎጂ ዘርፍ ራሳቸውን የቀየሩ ወጣቶችን ይዘናል።
አሁን ልጆችን ወደ ዩኒቨርሲቲ የሚልክ ሰው የሳይኮሎጂካል ሳፖርት ያስፈልጋል።
ትንሽ ጥያቄ ሁላችሁ እንድትመልሱ ልኝ የምፈልገው፣ በቀን ስንት ሰዓት ትተኛላችሁ? ያኔ ተማሪ እያላችሁ እውነቴን ነው። ስንት ሰዓት ትተኙ ነበር? ሰዓታችሁ እንዴት ትጠቀሙ ነበር? አሁንስ ስንት ሰዓት ትተኛላችሁ? ደግሞ እዚህ ጋር ከደረሳችሁ በኋላ ይሄን ነገር ባደርግ ኖሮ፣ በዚህ መንገድ ብሄድ ኖሮ ብላችሁ የምትቆጩበት መንገድ ምንድን ነው?
ነገሩን ብዙ ከበድ አድርጎ ማየት አያስፈልግም። እንዴት ነው ተራራ ላይ መውጣት ያህል ነው? ወይም ደግሞ የተለየ አይነት የአእምሮ ችሎታ ያስፈልገኛል የሚባል ነገር አይደለም።
ከጉግል፣ ቦይንግ፣ አማዞን፣ በኢንሹራንስ ኩባንያ ውስጥ በአይቲ ዘርፍና በሲቲ ላይት ውስጥ የኢንጂነሪንግ ባለሙያ በመሆን የሚሰሩ ወጣቶች የተሳተፉበት ውይይት ነው።
ሁሉንም ከውይይቱ ታገኙታላችሁ።
ፌስቡክ ላይ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። በድጋሚ አጠር ያሉ ዜናዎችን ይዤላችሁ የምቀርበው መስታወት አድራጋው ነኝ። ሶማሌላንድ በመጪው ህዳር ምርጫ እየተዘጋጀች ናት። የሀገሪቱ ብሔራዊ የምርጫ ኮሚሽን ድምጽ ለመስጠት ተመዝግበው መታወቂያ የያዙ መራጮችን መዝገብ ይፋ አድርጓል። በወጣው ዝርዝር መሰረት 704089 መራጮች መመዝገባቸውን ኮሚሽኑ ዛሬ በሰጠው መግለጫ አስታውቋል። የሶማሌ ፕሬዝዳንታዊ ምርጫ በድርቅና በፖለቲካ ፓርቲዎች አለመስማማት የተነሳ በድጋሚ ሲዘገይ ቆይቷል። በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝዳንታዊ ምርጫ እንደማይወዳደሩ አስታወቁ። ራይላ ኦዲንጋ ይህን ያስታወቁት ዛሬ ማክሰኞ ባደረጉት ጋዜጣዊ ጉባኤ ላይ ነው። በመጪው ምርጫ ላይ አቋም ላይ ተወያይተን ከኬንያ ሕዝብ ለክፍለ ሀገሩና በአጠቃላይም ለዓለም የሚበጀውን አመዛዝነን ፓርቲያችን ከፕሬዝዳንታዊ ምርጫው ቢወጣ የሚሻል መሆኑን ስላመንበት ወጥተናል ብለዋል። በሌላ የኬንያ ዜና በሀገሪቱ የህንድ ውቅያኖስ ጠረፍ በመኪና በመጓዝ ላይ የነበሩ ሁለት የቴክኒክ ኮሌጅ ሰራተኞች በደፈጣ ጥቃት መገደላቸው ተገለጸ። የሞምባሳ የቴክኒክ ኮሌጅ ተማሪዎችና የኮሌጁ ሰራተኞች ከአዳሪ ቤታቸው በጸጥታ ጠባቂዎች ታጅበው በመኪና ሲጓዙ ታጣቂዎች ከጫካ ወጥተው ተኩስ የከፈቱባቸው መሆኑን የክፍለ ሀገሩ የፖሊስ አዛዥ ሌሪ ኪዮንግ አመልክተዋል። የአንደኛው መኪና አሽከርካሪና ሁለት አጃቢ ፖሊሶች መቁሰላቸውም ታውቋል። ጥቃቱን ያደረሱት ማን እንደሆኑ አልታወቀም። ሆኖም የፖሊስ አዛዡ የአልሻባብ ታጣቂዎች እንደሆኑ ጠርጥረዋል። በመጨረሻም ወደ ሩዋንዳ እናመራለን። የሩዋንዳ ወታደሮች ከታሳሪዎች በግድ የእምነት ቃል ለመቀበል በተደጋጋሚ በመደብደብ በኤሌክትሪክ ንዝረት በማሰቃየትና ልትረሸኑ ነው የሚል ተደጋጋሚ የማስፈራራት ተግባር ይፈጽማሉ ሲል ሂዩማን ራይትስ ዋች አስገነዘበ። ጽህፈት ቤቱ ኒውዮርክ የሆነው የሰብአዊ መብት ተሟጋች ቡድኑ ዛሬ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2010 እስከ አለፈው 2016 ዓ.ም በነበረው ጊዜ ውስጥ 104 ሰዎች በሩዋንዳ ጦር ሰራዊት የእስር ማዕከሎች ህገወጥ በሆነ መንገድ መታሰራቸውን አረጋግጠናል ብሏል። ብዙዎቹ እስረኞች ከዲሞክራሲያዊት ኮንጎ ሪፐብሊክ የሚንቀሳቀሰው የሩዋንዳ ሁቱዎች ዲሞክራሲያዊ ነጻ አውጪ ግንባር አባልነት ወይም አብረው በመስራት ተጠርጥረው የተያዙ መሆናቸውን ሪፖርቱ አስታውሷል። በ1994ቱ የዘር ማጥፋት በመሳተፍ የተጠረጠሩም አሉባቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅታችን ልምራችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ጋቢና ቪኦኤ የጋቢና ጉዞ ለሚለው ፕሮግራም በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ ሁለት ሳምንታት ተቆጥሯል። በዛሬው ዝግጅታችንም የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ ከሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት እናስደምጣችኋለን። በትናንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበር። በዛሬ ፕሮግራማችን ደግሞ ክፍል ሁለትን ይዘናል። ወደ ውይይቱ።
በየነገር ታሪክ በጣም መሳጭ ነው ለሁላችንም፣ ግን ለሁሉም ሰው እድል መስጠት ስላለብን ደግሞ ሬዲዮናችን ከዚህ በኋላ የእናንተ ነው። እስቲ አጠር አድርገህ ማጠቃለያውን ስጠንና ለእኔም ራሱ መስጦኛል ታሪክ፣ ለብዙ ሰዎች ማስተማሪያ ይሆናል፣ ግን ጠቅለል አድርግልን።
ከዛ ያው ወደ ዩኒቨርሲቲ ከመግባት በፊት አንድ ሰው ምን አይነት ቅድመ ዝግጅት ማድረግ እንዳለበት፣ ወጪዎችን መቀነስ። ያው የግድ የሰሩ ለመማር በጣም ከባድ ነው፣ ካልሆነ ደግሞ ብዙ ወጪ አለ፣ ያ ነገር ለትምህርት እንቅፋት ይሆናል። ስለዚህ ነገሮችን ጠየቁ። አንዳንድ ነገሮችን ቤት ክራይ ጀምሮ ከሌላ ሩሜት ጋር ሸር ማድረግ ምናምን፣ አላስፈላጊ ወጪዎችን መቀነስ። ከዛ ያው ወደ ትምህርት ያለውን ጊዜ ብዙ ሰዓት እንዲተርፍ ያደርጋል። ፋይናንሻል በገንዘብ በኩል ያሉትን ነገሮች እንዲቀንስ ያደርጋል። ያን ምክር ከተለያዩ ሰዎች አገኘሁ። ያው ነገሮችን አመቻቸው። በአጠቃላይ ያው ከቋንቋ በኋላ ወደ ኮሚኒቲ ኮሌጅ ሄጄ ሁለት ዓመት ተማርኩ። ከዛ ወደ ዩኒቨርሲቲ ኦፍ ዋሽንግተን ትራንስፈር አድረግኩ ማለት ነው። እና በመሀልም ያጋጥሙ ብዙ ገጠመኞች፣ በጣም አደገኛ እንቅፋቶች አሉ። አሁን ብዙ ጊዜ ከዚህ ሀገር ምናልባት ብዙዎቻችሁ ወደ ዩኒቨርሲቲ ኮሚኒቲ ኮሌጅ የሄዳችሁ ታውቁታላችሁ። ያልሄዳችሁ ደግሞ ሜይ ቢ ብዙ እንቅፋቶች አሉ። እኔ እንደመጣሁ ምንድነው ማስበው ነበር፣ ትምህርት ቤት ስንሄድ ነጮች ትልቅ ድጋፍ የሚያደርጉልን ሞራል የሚሰጡን ይመስለኝ ነበር። ኤስኤል ያው እንግሊዝኛ ቋንቋ ስማርም መምህራኖች በጣም ያበረታታሉ። ምንድነው የምትሆን፣ ምን መሆን ነው የምትፈልግ፣ በቃ ምን ማድረግ አለ፣ ብዙ ነገር ይጠይቁናል፣ ያበረታቱናል ምናምን። ያላልፈን ግን ወደ ኮሚኒቲ ኮሌጅ ወደ ዩኒቨርሲቲ እንገባ ግን ያ ነገር የለም። ዘጋጀት ያለበት ሰው ምንድን ማወቅ ያለበት፣ አንዳንዴ ጥሩ መምህር ያጋጥም ይችላል፣ አንዳንዴ ደግሞ እንቅፋት የሚሆን መምህርም ያጋጥማል። እኔ ብዙ አሁን ከስድስት ክላስ አንዱ መጥፎ ያጋጥመ ነበር ማለት ነው። ከስድስቱ አንዱ በየሴሚስተሩ ሶስት ክላስ ነበር ሞስት፣ ከስድስቱ አንዱ በየሁለተኛው ሴሚስተር ላይ ኳርተር ላይ በቃ መጥፎ፣ ምንም ለሌላ ዜጋ በቃ ቦታ የማይሰጡ እንድናልፍ የማይፈልጉ አሉ። እና እንደዚህ አይነት እንቅፋት አለ። አሁን ልጆችን ወደ ዩኒቨርሲቲ የሚልክ ሰው የሳይኮሎጂካል ሳፖርት ያስፈልጋል። ልጆች አሁን እዛ ሲሄዱ እንደዚህ አይነት አጋጣሚ ሲያገኙ አቋርጠው የመውጣት እድል አለ። ሁኔታዎች ወደ አላስፈላጊ አደንዛዥ እጽ የመሳሰሉት ነገር የሚሰባረውን ብዙ ወጣቶች ገና አሁን በቲነጀርነት የሚባሉ በሀያዎች አሁን የዚህ ሀገር ተወልዶ የሚያድጉ እንደዚህ አይነት መጥፎ ነገር ሲያጋጥማቸው ይደናገጡና ጥለው ሊወጡ ይችላሉ። አቋርጠው አላስፈላጊ ቦታ ሊሄዱ ይችላሉ። እንደዚህ አይነት አለ። ብዙ ነገር አጋጥሞኛል። እኔ ያው ከኢትዮጵያ ስለመጣሁ ብዙ ችግር እናውቃለን። ከኢትዮጵያ ምንመጣ ብዙ ጊዜ ብዙ ነገር አሳልፈናል። ያን ከማየት አንጻር ብዙ ነገሮችን በቃ ችዬ በማለፍ ተቋቁሞ በማለፍ ምናምን።
ከዛ በኋላ ከዩኒቨርሲቲ እንዴት ወደ ጎግል?
ወደ ጉግል ዩኒቨርሲቲ መጨረሻ አካባቢ ነው እኔ ስለ ጉግል ራሱ ያወቅኩት ነገር ለመናገር። ከዩኒቨርሲቲ የተመረኩት ጂኦግራፊካል ኢንፎርሜሽን ሳይንስ ወይም ጂአይኤስ የሚባል ነገር ነው፣ በጂኦግራፊ ዲፓርትመንት። ከዛ ስንማር በአጋጣሚ ከኛ ጋር ይማሩ የነበሩ የተወሰኑ ተማሪዎች ስራ የማግኘት እድል አጋጠማቸው ማለት ነው። ከዛ ጉግልም እንደዚህ ይቀጥራል እንደ ምናምን አሉ። ከዛ በኋላ ነው በቃ ስለ ጉግል ራሱ ኢንፎርሜሽን ያገኘሁት እንጂ ከዛ በፊት ስለ ጉግል እድሉ አልነበረኝም። ያው የተማርኩት ዲጂታል ማፕ የሚባል ነው፣ ጂአይኤስ ማፕ መስራት ነው። እኔ በሱ በቃ የትም ቦታ በማንኛውም ሲቲ ስራ አለ፣ በቃ ያን ያን ሪሰርች አድርጌ እሰራበታለሁ ነበር እንጂ ጉግል እሰራለሁ የሚል እቅዱም ፕላንም አልነበረኝም። ከዛ እያለሁ ግን ከኔ ጋር ይማሩ የነበሩ ስራ አገኙ። ከዛ እኔም አመለከትኩ ማለት ነው። አመልክቼ ለኢንተርቪው ተጠራ። ሁለት ሶስት ኢንተርቪው ነው ያለው። የመጨረሻው ጋር ደርሼ ሳይጠሩኝ ቀሩ ማለት ነው። በቃ አላለፍክም ምናምን ተባል። ቅድም እንዳለው ወንድም ያው ተስፋ መቁረጥ አያስፈልግም። ተውኩት በቃ ሌላ ስራ ለጊዜው የሆነ ፎቶ ማተሚያ ቤት አንድ ሱፐር ማርኬት እየሰራው ነበር። ቆይቼ ከአንድ አመት በኋላ ድጋሜ ሞከርኩ ማለት ነው። ድጋሜ ስሞክር አሁንም ለኢንተርቪው ጠሩኝ። አሁንም ሁለተኛውን አልኬ ሶስተኛው ኢንተርቪው ላይ ራሱ መጀመሪያ ኢንተርቪው ያደረገኝ ሰው አጋጣሚ ደረሰኝ ማለት ነው። ከዛ በቃ ተስፋ ቆረጥ ሜይ ቢ አሁንም የሰው ላያሳልፈ ራሱ ነው በቃ እኔ አስታውሰዋለሁ ልጁ ማናጀሩ ኢንተርቪው አደረገኝ ምናምን እሱ ያስታወሰኝ እኔ ማውቀው ነገር የለም። ነገር ግን እሱ ሲያጋጥመኝ እኔ አልፋለሁ የሚል እቅድ አልነበረኝም። ከዛ በቃ ምንድን ነው የጉግል ማፕ ምን ማድረግ እንዲኖርበት አላል? ምን አስተያየት አለ ስለ ጉግል?
አለፍክ አሁን ለአሁን ላቋርጠህ ነው እና አልፈገባህ ጉግል ፍጹም። እስቲ አሁን ቦይንግ ነው ውስጥ ነው የምትሰራው? ምንድን ነው የምትሰራው? እኔ የምጠይቀኝ ቢሮ ውስጥ ምን እንደምሰራ እነግርሃለሁ። እስቲ አንተ ምንድን ነው ቢሮ ገብተህ የምትሰራው የሚለውን።
እሺ እንግዲህ የቦይንግን ስራ ትንሽ ለማብራራት ይከብዳል፣ ጊዜም ላይበቃን ይችላል። እንደምታውቁት የአውሮፕላን ስራ በጣም ከባድና ውስብስብ ያለው ስራ ነው። ማለት ድርጅቱ ስትወስጂ ለምሳሌ 150 ሺህ በላይ ሰራተኛ አለው እና እንደው አጠር ለማድረግ ያህል አውሮፕላን ሲሰራ መጀመሪያ የሚነደፈው ዲዛይን አለ፣ ከዛ ቢልድ አለ ማለት አውሮፕላን ይሰራል፣ ከዛ ደግሞ ሜንቴናንስ አለ ማለት ያው ከተሸጠ በኋላ የሚገልገው የሚጠቀሙት ኤርላይኖች የሚሰጥ ሰርቪስ አለ ማለት ነው። አሁን የምሰራው ፕሮዳክሽን ማለት ቢልድ ላይ ነው የምሰራው ማለት ነው። እና የኔ ስራ ቀድም ጠቅሽ የሆነበት ትንሽ የአውሮፕላኑን የሚሰሩበትን እቃዎች ወይ ደግሞ የሚጠቀሙበትን እቃዎች መፈተሽ እና ያንን ብቁ መሆንን ነው። ማለት ማንኛውም አውሮፕላን ስራ መኪና በሉት ማንኛውም የሚሰራው ስራ ይሄን ሰርቲፋይ ይደረጋል ማለት ሰርቲፊኬሽን አለ ያ እቃ ወይ መኪና አውሮፕላን በቂ እንደሆነ እና አውሮፕላን እንደዛ ነገር አለው ማለት ያ ሰርቲፊኬሽን አለ። የአሜሪካን መንግስት ራሱ ኤፍ ኤ የሚባል ድርጅት አለ። ኤፍ ኤ የአውሮፕላን ለተገልጋዩ በቂ መሆኑን ማረጋገጥ አለ። ያንን ሰፖርት ነው የምናደርገው ማለት ነው። እና እዚህ ስራ እንዳልኩሽ ቅድም ያው ትምህርቴ በኢንጂነሪንግ የተማርኩት ወንድሞች እንደጠቀሱት ነው። እና አንድ ድርጅት ሰሪ የተለያየ እድል ሲገጥምሽ ያንን እድል እንዴት እንደሚጠቅምሽ ተገንዝበሽ ያንን መከታተል የራስሽ ፋንታ ነው። እና ይሄ እንግዲህ እንደ ትምህርትን በሉት ወይ እንደ ምክር አንድ ነገር የእኛን ክሪ ማለት የእኛን ስራ ስናየው አንድ ቦታ ላይ ተቀምጦ እንዴት እረዳለሁ ሳይሆን ራስ እንዴት መርዳት ችዬ ማለፍና ማደግ ይችላሉ ብሎ ማሰብ የአንድ ሰው ፋንታ ነው። እና ይህንን መጠቀም መቻል አለብና ያው እኔም ያው ከእነሱ አልለይም፣ ግን ያን በመጠቀም እዚህ ቦታ ደርሻለሁ። አሁን አጋጣሚ የምሰራው እንደነገርኩሽ ማኔጅመንት ነው እና አንድ 20 እንደዚህ ሰው በላይ እንደዚህ ማኔጅ እያደረኩኝ ያለሁት እነሱ ደግሞ የሰው ማኔጅመንት ስትገቢ ደግሞ ስራው ትንሽ ለየት ይላል። ያው ስራውን መስራት ሳይሆን የሚሰሩትን ሰዎች መከታተልና ያ ስራ በቂ ሆኖ ቨሪፋይ አድርገን ማቅረብ አለብን ማለት ነው። ስለዚህ ትንሽ ጫናው ይበዛል ማኔጅመንት ስትገቢ እና አሁን በአጋጣሚ እዛ እየሰራ ነው ማለት ነው።
እሺ፣ በጣም እናመሰግናለን ሁላችሁንም። ማስረሻ፣ አንተ የምትሰራበት ቦታ ላይ ወጣቶች መስራት ቢፈልጉ፣ አንተ የደረስክበት ሙያ ላይ ሌሎች ወጣቶች መድረስ ቢፈልጉ ምን መንገድ ነው የምትመክራቸው?
አይ እንግዲህ ቀጥታ የሆነ ፎርሙላ ያለው አይመስለኝም። ሁሉም ሰው በተለያየ ልምድ ውስጥ ነው የሚያልፈው። ነገሮች፣ አጋጣሚዎች ይፈጠራሉ በሆነ ጊዜ ላይ። ትንሽ እኔ ለየት ያለ ነገር መናገር የምፈልገው ነገሩን ብዙ ከበድ አድርጎ ማየት አያስፈልግም። እንዴት ነው ተራራን የመውጣት ያህል ነው፣ ወይም ደግሞ የተለየ አይነት የአእምሮ ችሎታ ያስፈልገኛል የሚባል ነገር አይደለም። ያው የራስ ፍላጎት እስካለ ድረስ አገሩ ነገሮች የተመቻቹ ናቸው። አሁን አብዛኞቻችን አንድ ተመሳሳይ ነገር ያለን ምንድን ነው፣ ሁላችንም ከሌላ ሀገር ነው የመጣ ነው። ቤተሰቦቻችን እዚህ ሀገር ሀብት አዳብረው እኛን ትምህርት ቤት እየከፈሉ ለመላክ አቅም ያላቸው አልነበሩም፣ ወይም ደግሞ ሌላ የተለየ አይነት ድጋፍ የለንም። ምንድነው ፍላጎት አለን። መንገዱ ተስተካክሏል። እዚህ ሀገር በየትምህርት ቤቱ የተቋቋሙ ኦፊሶች አሉ፣ መስሪያ ቤቶች። እንደዚህ አይነት ሁኔታ ነው ፋይናንሻል ኤድ አፕላይ የምታደርጉት፣ የምክር አገልግሎት ይሰጣል። ስራቸው ይሄንን ፕሮሞት ለማድረግ የተዘጋጁ አካሎች አሉ እና እዛ እየገቡ እሺ፣ በምን አይነት ሁኔታ ነው ማመለከተው፣ በምን አይነት ሁኔታ ነው ይሄንን ስማገኘው ብሎ ከጠየቁ በኋላ የተዘረጋውን መስመር መከተል። ስለዚህ ዋናው መጨረሻ ላይ የምንመጣው ምን ላይ ነው? ፍላጎት እና ጠንክሮ መስራት። እንደተባለው አዲስ ነገር አይደለም። ሌሎች ሰዎች እኔ በተጓዝኩበት መንገድ ላይሄዱ ይችላሉ፣ ግን መጨረሻው ዞሮ ዞሮ ራስን መርዳት ነው። ከዛም ራስን ከረዱ በኋላ ደግሞ ሌላ ሰው ለሌላ ሰው ተርፎ ለሌላ ሰው እንዴት አድርገን እንረዳለን ነው። እዚህ ለመድረስ እንግዲህ ያ ፍላጎት እስካለ ድረስ በተዘረጋው በአገሩ በተፈጠረው መንገድ እየተከተሉ መስራት ነው የምለው። እንግዲህ
ለእናንተ ልምጣ። ጥያቄ ካላችሁ እድል ልስጥና እርስ በርሳችሁ መጠያየቅ ትችላላችሁ። ምክንያቱም አብዛኞቻችሁ በዚሁ በተለያየ ሙያ ውስጥ ያላችሁ ስለሆናችሁ ከዚህም ጋር ጥያቄ ካላችሁ ከዚህም ጋር ጥያቄ ካላችሁ እድል ስጡ። ሁላችሁም አንዴ እንዳታወጡ አደራ።
ሰላም ነቢህ አባላለሁ። እኔም የቦይ ሰራተኛ ነኝ። ጥያቄ ለፍጹም ነው። አሁን ያለህበት ደረጃ የማኔጅመንት ደረጃ ነው። እዛ ደረጃ ላይ እስከምትደርስ ድረስ ምን አይነት የተለዩ ችሎታዎች ወይም ስኪልስ ያስፈልጋል? እንደገና ደግሞ እዛ ከደረስክ በኋላ ኢፌክቲቭ ማኔጀር ለመሆን የሚያስፈልጉ ነገሮች፣ እንደዚ አይነት ፍላጎት ያላቸው ወጣቶች ካሉ ደግሞ ምን ትመክራቸዋለህ? እስፔሻሊ በኢትዮጵያነታችን ደረጃ የተለያየ ስኪል አለን የሌለንም አለን። ለምሳሌ ኮንፊደንስ ኦር ዩ ኖ የተለያዩ ነገሮች ያስፈልጋሉ፣ ቆራጥ አመራርነት። ያ ደግሞ ከካልቸር ጋር ትንሽ የሚጋጭ ነገር ይመስለኛል ከኛ ካልቸር ጋርና ምን ክርታ አደርጋለህ?
በጣም አመሰግናለሁ። በጣም ጥሩ ጥያቄ ነውና ወቅታዊ የሆነ ጥያቄ ነው ደግሞ። ማለት ብዙ ወንድሞች እናቶቻችን ይሄ ባምራቸው የተገላለ ይመስለኛል። ማለት ከሰራተኛ መደበኛ ሰራተኛ ወደ ማኔጅመንት እንደነገባም ይለው ነገር ወንድሜ እንደተናገረው ቀጥ ያለ መንገድ የለም። ሁሉም የተለያየ ራስን መንገድ ነው የሚያስደው። ነገር ግን እንዳልሽው መሰረታዊ የሆነ ነገሮች አሉ አንዳንድ የሚያስፈልጉ። ለምሳሌ ልበል፣ አንደኛ ፍላጎት ያስፈልጋል። ማኔጅመንት መግባት ፈልጋለሁ ወይ የሚለው ጥያቄ አብሮ የሚመጣ ደግሞ የስራ መደብ አለ። ማለት ማኔጀር ማለት ስራውን መስራት ብቻ ሳይሆን ስራው ብቃት እንዳለው ተተማምኖም ፈትሾም ነው ብሎ ያን ነገር ማስተላለፍ እና ይሄ ደግሞ ማለት ከምትሰሪበት ድርጅት ጋር የራሱ መዋቅር አለው። ከዛ ጋር አብሮ የመራመድ ጥያቄ አለ። ማለት ያንን አመኘበት በዚህ ማጋገር ይችላል ካልሽ ትችያለሽ። በራስ በኩል ስትመጪ የራስ አንዳንድ የሚያስፈልጉ ተሰጥኦዎች አሉ። ማለት አንደኛ እኛ በባህላችን መገመት ባይሆንብኝም በተለምዶ እንደማየው ከራሴ ጭምር ነው፣ ትንሽ የመምራት ስራ ሲመጣ ትንሽ ወደ ኋላ ማለት ባህላችንም ትንሽ እንደዛ ተጽዕኖ ያለው ይመስለኛል። ይሄ በአንድ በኩል መጥቶ ላይሆን ይችላል። አንደኛ እንደዛ የምናደርገው ያው ባህሉን ከማክበርም ነገር ነው የምናደርገው። ነገር ግን በዚህ ሀገር ደረጃ ስንመጣ እንደምታውቁት የዚህን ሀገር ተወላጆች ስታያቸው እንደዛ ባህሪ የላቸው። እንግዲህ አግሬሲቭ እንበለው ያነት ባህሪ ያላቸው ናቸው እነሱ። ይሄ ትንሽ ከልጅነታቸው ነው የሚመጡት ነገር ነው እና ያንን ራስሽ ሳስበሽ ያንን ማለፍ መቻል አለበሽ። ማለት እንግዲህ ማኔጅመንት ስትገቢ ያልሽው ቆራጥ አመራርነት ብለሽዋል። ጥሩ ስያሜ ነው። እሱ ያስፈልጋል። ለምን የሚገጥምሽ ገጠመኞች እንደተለምዶ ሰራተኞች የምትሰሪ ሳይሆን፣ ለምሳሌ የራሴን ውሰድ፣ የሚያስቸግር ሰራተኛ ሊመጣ ይችላል። ስራው በብቁ አልተሰራም ይባላል። የሁሉ ችግሮችን መፍታት ያንቺ ስራ ነው ማለት ነው። ስለዚህ ለዛ ቆራጥነት ያስፈልጋል። ልክ ነሽ። ሁለተኛ ደግሞ ማኔጀር ስትሆኚ መድረክ ላይ ነው የምትወጪው፣ ትታያለሽ፣ ሰው ይጠይቅሻል። ፕሬዘንቴሽን ስኪል ወይ ደግሞ የመናገር ችል አስፈላጊ ነው። ለዚህ ደግሞ ብዙ ታቁም ላላችሁ ታቁም ይችላልላችሁ፣ ግን ብዙ መማሪያ ዘዴዎች አሉ። የሰለሽ እንደ ትምህርት ከተወሰደ ያንንም መቅሰም ይቻላል። ያን ሰው ሁሉ ይዘው አይመጣም ማሳሻ እንዳለው። ያንን ያው በትምህርት ለቀሰሙት ፈረንጆቹም ሆነ ሌሎችም አገልግሎቶች ቢሆኑ ያንን ተምረው መምራት ይችላሉ። ማናችንም ይሄ ብቁ ችሎታ ሊኖር ይችላል። ያን ግን ፈልገዋለሁ ካልሽ በኋላ ያንን ትሬኒንግ ካስፈለገ መውሰድ ወይ ደግሞ ኦሬዲ ያለሽ ከሆነ ትሬኒንጉ ሬዲ ነሽ ማለት ነው። በሶስተኛ ደረጃ ደግሞ በትምህርት ደግሞ ራስን ማሻሻል ይኖርብናል። ማለት እንደምታውቁት አሁን በዛሬ ጊዜ ባችለር ዲግሪን ከወሰድን ብዙ ሰው ባችለር ዲግሪ ይዟል። በተለይ እንደ ሲያትል ያለ ከተማ ስንኖር ሃይሊ ኮምፒቲቲቭ ነው። ማለት አይቲ ስራ የበዛበት ከተማ የምንኖረው ብዙ አይነት ኢንጂነሮች፣ ብዙ አይነት ሰራተኞች አሉ እና ከነዛ ተነጥለሽ መታየት አለብሽ። አንቺ የምታመጪው ለዛ ስራ ምንድን ነው ለየት የሚያደርግሽ ከሌላ ሁሉ ሰው? እና አንደኛው ትምህርት ሊሆን ይችላል። ማለት እኔ አሁን ለምሳሌ ማኔጅመንት ዲግሪን ይዣለሁ፣ ኤምቢኤ ይዣለሁ ማለት ነው። እና እንግዲህ የማኔጅመንት ፍላጎት ስለነበረኝ ያንን ሄጄ ተምሬ ያ እንዳላችሁ በሬዚሜ መልክ ይቀርባል እና ያንን አይተው ይሄ ሰው ችሎታ ይኖረዋል ብለው ገምተው ያው በኢንተርቪው ይህን ስራ ያስገቡት ማለት ነው። ስለዚህ አንዴ ከገባሽ ደግሞ ሌላ ጥያቄ ይመጣል። ያ ጥያቄ ደግሞ ማደግ ትፈልጊያለሽ ወይ? ይሄ መጀመሪያ ደረጃ ማለት የመጀመሪያ ደረጃ ማኔጅመንት አለ። ሁለተኛ ትፈልጊያለሽ፣ ሶስተኛ፣ ከዛ ደግሞ ዲሬክተርነት፣ ከዛ ሲኒየር ቫይስ ፕሬዚዳንት ያለ ይቀጥላል ወደ ላይ። ይሄ ደግሞ ራሱን የቻለ ፈተና አለው። ራሱ ደግሞ ማለት የሚሰጥሽ ስራ ብዛት እየበዛ ነው የሚመጣው። ይሄ ከራስሽ ፍላጎት ጋር ወይ ደግሞ ካለሽ ከስራ ውጭ ያለ ህይወትሽ ጋር አብሮ የሚራመድ ነገር ነው ብለሽ ገመተሽ ያንን አስረሽ መወሰን አለብሽ። ይሄ የግል ውሳኔ ነው። አንዳንድ ሰው በአንደኛ ደረጃ ማኔጅመንት ሊያቆም ይችላል። አሁን ለምሳሌ ራሴን ኮሰኩ ማድረግን ይፈልጋለሁ። ስለዚህ ማረጋቸው ስራዎችና ጉቦኝስ የሚይዛቸው ስራዎች ለዛ ለሁለተኛ ሶስተኛ ደረጃ ያደርሱኛል ብዬ መገመት መቻል አለብኝ። እና ይሄን ያማነሳበ ደግሞ አንድ ለራሴም ለሌሎችም የምመክረው ምክር አለ። ማለት የራስን ስራ አረማመድ ስታዩት ማናችሁ ብትሆኑ አንደገ ተፈጥሮ ለዛ ያንግ ሲከሰት ሪአክት ከማድረግ በፊት የራስሽን ወይ ራሳችሁን መንገድ መምራት መቻል የራሳችን ፋንታ ነው። ማለት እድሎችን እያየን እንግዲህ በእንግሊዝኛ ቃል ጠቅም ናቪጌት እያደረግን ቻሌንጆቹ ማለት ነው እዛ ቦታ ለመድረስ የራሳችን ፋንታ ነው። እና ያንን በጣም መጣር አለብን። የራሳችን ከሪአክሽን ይልቅ ተዘጋጅቶ ደርሶ ያንን ወደ ምንፈልገው መንገድ አቅጣጫ እንሄድ። ለምሳሌ እንበል የዛሬ 10 ዓመት አካባቢ ኢኮኖሚ ወድቆ ነበር 2008 አካባቢ ማለት ነው። ያኔ በወደቀበት ሰዓት ብዙ ስራ ባል ወንድሞቻችን ከስራ ወጥቷል። ማለት ያው ወደዱም ጠሉ ማለት ስራ ተባረው ማለት ነው። ያው ሌዋፍ ነበር። ነገር ግን ያንን ቀድሞ አንቲሲፔት ባይደረግም ይመጣል ብሎ ግን ችግሮች ቢመጡ ምን ማድረግ ይችላል ብሎ ማሰብ የራሳችን አንችሎታ ማዳበር የምንችለው ማለት ነው።
ችግሮችን ማሸነፍ
ማለት ነው። በተቻለ መጠን መዘጋጀት።
እሺ እንግዲህ ይሄ አመራር ቦታ ላይ ለመድረስ የሚል የቀረበ ጥያቄ ነው። ላንተ ጥያቄ ነው።
እኔ ብሩክ እባላለሁ። ተማሪ አይደለሁ። 3 አመት ከግማሽ እዚህ ሀገር ኖሬያለሁ። መማር ፈልጋለሁ እንደማንኛውም ሰው። እንደዚህ አይነት ትልቅ ቦታ የደረሱ ሰዎች ስናይና ወይ ስኬታማ በስፖርቱም ወይ በምንም አይነት መልኩ ስኬታማ የሆኑ ሰዎችን ሳይ ደስ ይለኛል። እንደነሱ መሆን ፈልጋለሁ። ግን አሁን ምንድነው አብዛኛው ጊዜ ጓደኛ ያለ እንደዚህ ምለው ከልጅነቴ ጀምሮ ስፖርተኛ መሆን ፈልግ ነበር፣ አርቲስት መሆን ፈልግ ነበር፣ አርኪቴክት መሆን ፈልግ ነበር። እንደዚህ አይነት ቦታ ላይ ደረሱ ሰዎች ሳይደስ ይለኝማል። አያለው ቪዲዮ ምንም ዩቲዩብ ላይ ሞቲቬት የሚያደርግ ነገር አያለው። ግን ይሄን ነገር በህይወታችን እንዴት ነው ምን ተከብረው ብዙ ነገር አሁን ለምሳሌ የሰው ልጅ ስላነበበ ብቻ አዋቂ መሆን አይችልም። ያነበበውን ነገር በህይወቱ ካልተገበረው ያን እውቀት ካልፈጸመውና ያን የምናየውን ነገር የምንሰማውን የምንመከረውን ነገር እናንተ እንዴት ወደ ህይወታችሁ ወደ ስራ እንዴት ተገበራችሁት? አንድ ሁለተኛ እናንተ ከጀመራችሁት ቦታ እዚህ ድረስ ስትደርሱ የነበራችሁ እናንተ ላይ የነበረ ጫና ምን አይነት ነበርና እንዴት አሳለፋችሁ? ለምሳሌ ቤተሰብ ከመርዳት ለምሳሌ እንደውም ትንሽ ጥያቄ ሁላችሁ እንድትመልሱልኝ የምፈልገው በቀን ስንት ሰዓት ተኛላችሁ? ያኔ ተማሪ ያላችሁ እውነቴን ነው። ስንት ሰዓት ተኛችሁ ነበር? ሰዓታችሁ እንዴት ተጠቀሙ ነበር? አሁንስ ስንት ሰዓት ተኛላችሁ? ደግሞ እዚህ ጋር ከደረሳችሁ በኋላ ይሄን ነገር ባደርግ ኖሮ በዚህ መንገድ ብሄድ ኖሮ ብላችሁ የምትቆጩበት መንገድ ምንድን ነው? ደስተኛም ናችሁ ወይስ ምን ያህል ደስተኛ ናችሁ? እዚህ ሀገር መቆየት ቤተሰብ መመስረትና ኢትዮጵያ መሄድ ነው የምትፈልጉት? እነዛን እባካችሁ ሰዓት ከመተኛ ጀምሮ መልሱልኝ። አመሰግናለሁ። እግዚአብሔር ይስጥልኝ።
አስጥያቄን እየጠየቃችሁ
12 ነበር ያልኩት።
አጠቃላችሁ ብትመልሱት ሌላ ጥያቄ አለ።
አመሰግናለሁ። አንተ የምትጠይቀውን ጥያቄ ለመጠየቅ ስንደረደር ነበር፣ ግን የበለጠ ፍሬም ለማድረግ ጥያቄውን መልክ ለማስያዝ ሙሉ ነው። ዮሐንስ እባላለሁ። ብዙዎቹ ጋር እተዋወቃለሁ። በጣም ደስ ብሎኛል። አም ፕራውድ ኦፍ ዩ። የደረሳችሁበት ደረጃ ለሁላችንም ኩራት ነው። ጥያቄው ደግሞ ያን የደረሳችሁበትን ደረጃ ወደ ታች እንዴት ነው ማፍሰስ የምትችሉት የምታስቡት የሚለውን ነው ማንሳት የፈልገውን ወንድም ያነሳውን ጥያቄ ነው ማጠናቀር የምፈልገው። አው ዳኙ ከጎን ያለ ኢትዮጵያ ኮሚኒቲ ለረጅም ጊዜ የሚያገለግል የኢትዮጵያ ወጣቶች ማህበር ብለን ከናሊ ጋር ብዙ የሞከርነው ነገር ነበር፣ ወጣቶችን ወደዚህ ለመሳብ በሙያም በምንም ለማደግ አብሮ እንድንችል። ያ ነገር የለም አሁን ሲያትል አላየውም። እና እንዲህ አይነቱን ነገር መማር ለራስ በግል የሆነ ቦታ መድረስና ቤተሰብን መርዳት አንድ ነገር ነው። ግን ከዛ ባለፈ ወንድሞቻችንን የትምህርት እድል ያላገኙትን በየነ በጣም ጥሩ ምሳሌ ነው። ምንም ጭልም ያለበት የነበረ ሰው ትንንሽ ቀዳዳ ብርሃን እያሳዩ ሰዎች እጁን ይዘው ነው እዚያ ያደረሱት በምክር። ይሄንን ሞር ኦርጋናይዝድ በሆነ መልኩ በጣም ብዙ ሰው ስላለ ወጣት እዚህ ያንን ለማዳረስ ምን ብናረግ ነው ብላችሁ ነው የምታስቡት? ምናልባት ተስፋዬም እንደ ጥሩ ምሳሌ ይሆናል መሰለኝ። እናንተ ዝርዝር ባላቅም የቴክኖሎጂ ኤሪያ ላይ የሶፍትዌር መሰለኝ እንደዚህ የአይቲ ኤሪያ ላይ የሆነ ክላስ ትሰጣላችሁ መሰለኝ። ዝርዝር ጉዳይ አላቅም እና ያን ኤክስፒሪየንሳችሁ እንዴት ነው? ስለሱ ጉዳይ ሰውን እንዴት ነው መሳብ መችሉት? ተጠቅማችሁ የጋን መብራት የሆናችሁ ነው ወይስ እንዴት ነው? ፈተናም ጭምር። ታንክዩ።
እስቲ ሁላችሁም በየፈራ ታሪ ልጀምርና እናንተን የሚመለከታል ጥያቄው ግን አጠር አጠር ያደረጋችሁ ሰዎች አንደኛው የማስተማሪያ መንገድ ባጭሩ ሐሳቡን ማስተላለፍ ነው። አለበለዚያ ሌሎች ሰዎች ይሰላችሁና ሐሳቡን ሳያገኙት ይሄዳሉና ሐሳባችሁን አጠር አጠር ያደረጋችሁ መልሶችን ስጡ።
ሰው ብሩክ በጣም ጥሩ ጥያቄ ነው ያመጣው። ወደዚህ የመጣው ባለ ሰዓት ላይ የመጣው ለአንድ ዓላማ ነው። አትሊስት አንድ ሰው ኢንስፓየር ካረኩን በቂ ነው። ትራይን ሰራው ቢየር ነው የሚያመጣውና በአብዛኛው እኛ እዚህ ድረስ ነው ማለት እንፈልገው። በጣም ብዙ ፖተንሻል አላቸው ልጆች አሉ እንዳንተ፣ ግን ዘዴውን አላወቁትም። የት ሄደው መጠየቅ እንደሚችሉ ሜንቶር የራሳቸው የሆነ ሰው የላቸውም። ስለዚህ ማስታወስ የምፈልገው ለአንተ አንደኛ ፍላጎት ምንድን ነው? አሁን ሰው እዚህ ሀገር መጥተዋልና እኔ ኢንጂነር ሆኛለሁ እና ኢንጂነሪንግ ክላስ ግባ መማር ማለት አስቸጋሪ ሊሆን ይችላል። ግን ፍላጎት ራስ ማወቅ አለብህ። መማር የምትፈልግ ነገር ከሆነ የት ነው መጀመር? ሪሶርስ የምታገኝበትን ማወቅ መቻል አለብህ። ጓደኞች ካሉ ምንድን ነው የምትፈልገው? እኔ የምፈልገው ዶክተር መሆን እፈልጋለሁ። ዶክተር ለመሆን እኮ እንደዚህ እንደዚህ መውሰድ አለብህ፣ እንደዚህ መጀመር ትችላለህ። ከዛ መጀመር መቻል አለብህ ብዬ ነው የምገምተው። እና የሙሉነን በዛው መንካ የምፈልገው ጥያቄ ምንድን ነው? ሁላችንም
ስንት ሰዓት ትተኛለህ? ደስተኛ ነው ወይ ብሎሃል።
የሚገርመው ነገር በአንድ ወቅት እኔም 17 ዓመቴ ነበር አለ ፍላጎት፣ በቃ የማር ፍላጎቱ የመስራት ፍላጎት ሁሉ ነበረኝ። ሁሉ ነገር አሁን ያንታለፍኩበት አልፌዋለሁ በባለገባ። ስለዚህ ትምህርት ቤት ውስጥ እንደነበር ይሄ 5-6 ዓመት የመጀመሪያ 6 ዓመት በጣም አስቸጋሪ ነበር። ከሰኞ እስከ ዓርብ ትምህርት ቤት ሄዳለሁኝ። ቅዳሜና እሁድ 16-16 ሰዓት ሰራለሁኝ። አመቱን ሳናቀው ኳርተሩ በጣም ይፈጥናል። ሳናቀው ነው የሚያልፈው። የሚገርመን ዲግሪ ያገኘን ስራ ጀመረ። ከዛ በኋላ የመጀመሪያው 2 ዓመት 1 ዓመት ትራንዚሽን ታይም የምለው ነው። ስራውን ለማወቅ ቱ ፊት የሚባል ነገር አለ። እነሱ የሚሰሩትን ኤክስፒሪያንስ ለማግኘት የምጥርበት ማለት ነው። ስቲል እንለፋለን። ከዛ ቢካም ኮምፎርታብል እና ጥሩ ኑሮን ጀምረናል ማለት ነው። እዛ ደረጃ እስከምትደርሱ ግን መጣር መቻል አለብን ማለት ነው። ሌላውን የሙሉነን ለመለስ ፈልግ። ከሁሉ ነገር የሚገርም ነገር ስትራክቸር የለንም በዚህ ሀገር ላይ። ሁላችንም ጥሩ ኑሮ እየኖርን ነው። ተምረሃል፣ የራስ መኪና አለ፣ የራስ ቤት አለ፣ እየኖርን ነው። ግን ምንም ይሄ ዌል ስትራክቸር የሆነ የተቋቋመ ነገር ስለሌለ በዛ ላይ ኮንትሪቢዩት እናደርጋችን። ለምሳሌ ቤተሰብ ያለ ልጆች ያለ ልጆች 8 ሰዓት ሰርቻለሁኝ፣ ቤቴ እስከምደርስ 2 ሰዓት ይፈጅብኛል። ቤቴ በገባው ሰዓት ደክሞኛል። ከሰኞ እስከ ዓርብ ያለውን ምንም ቅዳሜና እሁድ ያለውን ደግሞ ለቤተሰብ ብዬ ሊሆን ይችላል። ከዛም ግን ባለንበት አካባቢ ለኢትዮጵያ ኮሚኒቲ ላይሆን ይችላል ባለንበት ኤንቫይሮንመንት ላይ እናገለግላለን። ኢትዮጵያ ምን በኢትዮጵያ ኮሚኒቲ ላይ ምን አረክ ብትል በአሁኑ ሰዓት ላይ ብዙ እንትን የለኝም። እንደውም አንዱ አጎቴ ልጅ ምን አለ፣ የእናንተ መማር ለእኛ ለኢትዮጵያ የጠቀመን ነገር የለም። የአንተ ኢንጂነር መሆን የራስህ መብራት እንኳን አልሰራህልኝም። ስለዚህ ምንም የጠቀመኝ ነገር የለም የሚባል ነገር አለ። እና አንድ ነገር እንደው እንደ ቪዥን ነገር ማየት ፈልገው አየ ትንሽ ተማሪ የተባለ ሰዎች አንድ ጋር ሆኖ የተቋቋመ ነገርና አንደኛ እንደ ብሩክ አይነት ሰዎችን አቅፎ እንደ ሜንቶርነት ይዞ ለማደግ መሞከር። ኢትዮጵያ ወጣቶች ማህበር ቆንጆ እንቅስቃሴ ነበረው። አሁን ያለውን ደረጃ አላውቅም። እዛ ላይ ብንሳተፍ በጣም ደስ ይላል ይመስለኛል።
ውይይቱ አልተጠናቀቀም። የጋቢና ጉዞአችን ግን ጫፍ ላይ ደርሰናል። በዚሁ ወደ መጠናቀቁ ነው። ተከታዩን ክፍል በነገው ምሽት ይዘን እንደምንቀርብ ቃል እንገባለን። ፌስቡክ ላይ ደግሞ @voa አማሃሪክ ላይ ዝግጅቱን እየተከታተላችሁ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። አስታውሱ፣ ነገ በቴክኖሎጂ ድርጅቶች የሚሰሩ በርካታ ኢትዮጵያውያን ወጣቶችን የሚያሳትፉ ውይይት አለን። ያኔ ጠብቁን። መልካም ምሽት።